ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 29 2016 ዓ.ም ምረዝ ዝግጅታችን ጀመረ።
በኢትዮጵያ የሚታየው የፖለቲካ አለመረጋጋት በሆቴሎች ላይ የሚያደርሰው ከፍተኛ ተጽዕኖ ጨምሯል።
167 ሆቴሎች በትክክል ገቢያቸው ሞልቶ እያደረ ነው ብለን አጥንተ ያመጥልን ከ20 ሆቴሎች ናቸው። በትክክል በሆቴላቸው እየሞላ ኦኩፓንሲ ሬታቸው በየቀኑ 50% እና ከዛ በላይ እያስመዘገበ ያለት ማለት ነው።
ድሮ ከተማ ውስጥ በፎር ስታር ደረጃ ያሉ ሆቴሎች ከ67 ዶላር በታች አይሸጡም ነበር ስሎ ሲዝን በሚባል ጊዜ ነው። አሁን ሆቴሎች እስከ 35 ዶላር ድረስ በዶላር ስንጠራው ማለት ነው በኢትዮጵያ ብር እስከ 2000 ብርም በዚህ ጊዜ አካቶ ለመስራትና ደንበኛ ለመሳብ እንደዚህ በዶላር ለመሆን ጥረት እያደረጉ ያሉበት ሁኔታ ነው። አሁን ምንም ኤክስፔንስ ይባል የለም ከተወሰኑ የተሻለ ገበያ ድርሻ ካላቸው ሆቴሎች በስተቀር።
በተከታታይ የሰማችኋቸው የኢትዮጵያ ቱሪዝምና የሆቴል ገበያዎች ማህበር ፕሬዝዳንት የሆኑትን አቶ ጌታሁን አለሙና በአዲስ አበባ የሚገኝ ባለአራት ኮከብ ሆቴል ስራ አስኪያጅ አቶ ማናዬ ተስፋዬ ነው። በዚህ ዙሪያ የተጠናቀረው ዘገባ ከዜና በኋላ ይቀርባል።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው።
አሁን ደግሞ የሰማችኋት የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ ትባላለች። በኢትዮጵያ እየጨመረ የመጣውን የሙዚቃ አልበም ስራ በምሽቱ ዝግጅታችንን ቃኛለን።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መጋቢት 29 2016 ዓመተ ምህረት የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ብራን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን ሌሎች ማህበራዊ ጉዳዮችን የሚዳስሱ ዝግጅቶችና ዘና የሚያደርጉ ሙዚቃዎችም አሉን።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እናስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የዴሞክራቲክ ኮንጎ ሚሊሻዎች 15 ሰዎች ገደሉ። በሰሜን ምስራቅ ዴሞክራቲክ ኮንጎ ታጣቂ ሚሊሻዎች በፈጸሙት ጥቃት 15 ሰዎች መግደላቸውን የአካባቢው ባለስልጣናትና ነዋሪዎች አስታወቁ። በምህጻሩ ኮዴኮ ተብሎ በሚታወቀው የኮንጎ የልማት ትብብር በተሰኘው ታጣቂ ቡድን ምክንያት በዚህ በያዝነው በጎርጎሮሳውያኑ ዓመት በወርቅ ማዕድን ስፍራ የሚሰሩ ብዙዎች መገደላቸውም ተገልጿል። የቅርብ ጊዜው ጥቃት ጋሊና ኢቱሪ በተሰኙት አካባቢዎች ነው የተፈጸመው። ማንነት ታቸውን ይገለጽ ያልፈለጉ አንድ የግብረሰናይ ተቋም ባልደረባ 7 ሴቶችን ጨምሮ 16 ሟቾች በመንደሩ አደባባይ ላይ ሞተው ማየታቸውን ተናግረዋል። አክሽን አጌንስት ሃንገር የተሰኘው የእርዳታ ቡድን በኮዴኮ ታጣቂዎች በሚደርሰው ጥቃት የተነሳ በኢቱሪ አውራጃ ድጋፍ ማድረግ ማቋረጡንም ገልጿል። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ ለአመታት ከዘለቀው ሰላም በኋላ ከጎርጎሮሳውያኑ 2017 አንስቶ ግጭቶች እየጨመሩ መጥተዋል። የመንግስታቱ ድርጅት በግጭቶቹ የተነሳ በሺዎች ሲሞቱ 1.5 ሚሊዮን ሰዎች ከመኖሪያ ቀያቸው መፈናቀላቸውን አስታውቋል። ኔታንያሁ እስራኤል ሐማስን ለማሸነፍ አንድ እርምጃ ብቻ ይቀራታል አሉ። ከተጀመረ 6 ወራት የሞሉት የእስራኤል ሐማስ ጦርነትን ለማሸነፍ ተቃርበናል ሲሉ ዛሬ እሁድ ኔታንያሁ አስታውቋል። ፕሬዝዳንቱ ይህንን ያሉት በደቡባዊ ጋዛ በቂ ኃይል አስቀርተው ቀሪ ኃይላቸውን ካስወጡ በኋላ ነው። ፕሬዝዳንቱ ለካቢኔያቸው ባደረጉት ንግግር ለድል አንድ እርምጃ ይቀርናል ያሉ ሲሆን አያይዘውም ይሁን እንጂ የከፈልነው መስዋዕትነት የሚያሰቃይና ልብ ሰባሪ ነው ሲሉ ተናግረዋል። ምንም እንኳን በካይሮ የተኩስ አቁም ድርድር እየተደረገ ቢሆንም ታጋች ዜጎቻችን ካልተመለሱ በፍጹም የተኩስ አይቆምም ሲልም ቃል ገብተዋል። ሐማስ በጋዛ ስርቻዎች ውስጥ 100 የሚሆኑ የቆዩ ታጋቾችንና በጎርጎሮሳውያኑ ጥቅምት 7 1200 ሰዎችን ገድሎ ታጋቾችን እንደያዘ ነው። በጋዛ የሚመራው የሐማስ የጤና ሚኒስቴር እስራኤል በፈጸመችው የመልሶ ማጥቃት 33000 ሰዎችን መግደሏና ከነዚህ ውስጥ 2/3 የሚሆኑት ሴቶችና ሕፃናት መሆናቸውን አስታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን እስራኤልን እበቀላለሁ አለች። እስራኤል በሳምንቱ መጀመሪያ ላይ በሶሪያ በሚገኘው የኢራን ቆንስላ ላይ በፈጸመችው ጥቃት 2 የኢራን ከፍተኛ የጦር ጄኔራሎችን ጨምሮ 12 ሰዎች የሞቱ ሲሆን ይህን ተከትሎ አንድ ከፍተኛ የኢራን ባለስልጣን ኢራን ተበቀላለች ሲሉ ዝተዋል። ጀነራል መሐመድ ባግሃሪ ጀነራል መሐመድ ረዛ ዛሂዲን ለመቅበር ለተሰበሰቡ ለቀስተኞች ኢራን መቼ የበቀል ተልኳን እንደምትፈጽምና እንዴት እንደምታቀነባብረው ታስብበታለች ሲሉ ተናግረዋል። ጊዜው የጥቃት አይነቱና ተልኳው እስራኤል በፈጸመችው ድርጊት እንድትጸጸት ሆኖ እንዲፈጸም እንወስናለን ብለዋል ጀነራሉ። ያህያ ራሂሚ ሳቫቪ የተሰኙ የአያቶላ አሊ ካሃሚኒ አማካሪ ባለስልጣን ደግሞ የኢራን የአብዮት ዘብ አባላትን የገደለውን የኩሶሪያው ጥቃትን በተመለከተ ኢስና ከተሰኘ የዜና አውታር ጋር ባደረጉት ቃለ ምልልስ ከዚህ በኋላ የእስራኤል ኤምባሲዎች ደህንነታቸው የተጠበቀ አይሆንም ብለዋል። ባለስልጣኑ ባደረጉት ንግግር ከዚህ በኋላ የጽዮናውያን አገዛዝ ኤምባሲዎች ደህንነታቸው የተጠበቁ ስፍራዎች አይደሉም ሲሉ ተናገሩት። እስራኤል በኢራን የዲፕሎማሲ ማረፊያ ላይ የፈጸመችው ጥቃት በሁለቱ ባላንጣ ሀገራት መካከል ከጊዜ ወደ ጊዜ እየጨመረ የመጣው ውጥረት ማሳያ ነው። በመጨረሻም የሩሲያው ላቭሮቭ ስለ ዩክሬን ጦርነት ለመወያየት ወደ ቻይና ያቀናሉ። የሩሲያው የውጭ ሚኒስትር ሰርጌይ ላቭሮቭ ነገ ሰኞና ማክሰኞ በዩክሬን ጦርነት ዙሪያ የሞስኮና የቤጂንግ ትብብርን ለማጠናከር በቻይና እንደሚቆዩ ታውቋል። ሰርጌይ ላቭሮቭ ተኩስ ጉዳዮች ሲሉ የጠሯቸው የዩክሬንና የእስያ ፓስፊክ ቀውስን በተመለከተ እንዲሁም በጋራ ትብብሩ ዙሪያ ለመወያየት በቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ግብዣ ተደርጎልኛል ሲሉ ተናግረዋል። ሮይተርስ ባለፈው ወር ላይ የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ቻይና በመጪው ግንቦት እንደሚጓዙና በዛም ከቻይናው አቻቸው ጂጂንፒንግ ጋር እንደሚገናኙ መዘገቡ የሚታወስ ነው። ቻይና ባለፈው የጎርጎሮሳውያን ዓመት የዩክሬኑን ቀውስ ይቀርፋሉ ያላቻቸውን 12 ነጥቦች ያሉት ሰነድ ያዘጋጀ ሲሆን ሩሲያ የቻይና አቋም አመክንያዊ ነው ስትል ምላሽ ሰጥታለች። በሌላ በኩል ስዊዘርላንድ ጥር ወር ላይ የዩክሬኑ ፕሬዝዳንት ቮልደሚር ዘለንስኪ ባቀረቡት ጥያቄ መሰረት የሰላም ጉባኤ ለማዘጋጀት ፈቃደኛ ሆናለች። የሰላም ቀመሩን ቀደም ብለው ያስቀመጡት ፕሬዝዳንት ዘለንስኪ ሩሲያ አስቀድማ ከያዘቻቸው የዩክሬን ግዛቶች መልቀቅ ይኖርባታል ብለዋል። ሞስኮ የዘለንስኪን ሐሳብ የማይረባ በማለት ይወረፈችው ሲሆን በስዊዘርላንድ ተገናኝተው መምከሩም ምዕራባውያን ለዩክሬን ከሌላኛው ዓለም ድጋፍ የሚያሰባስቡበት ስልት ነው ስትል አጣጥለዋለች። አድማጮች ለምሽቱ ያዝናቸው ዜናዎች እዚህ ላይ ተጠናቀቁ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 29 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ዝግጅታችንን እንደተለመደው በሙዚቃ ነው የምንጀምረው። ቀዳሚ የሚሆነው የጎሳዬ ተስፋዬ ሰርክ አዲስ ነው። ከመስታወት ጋር አብራችሁ እንድታመሹ በድጋሚ እንጋብዛለን። ሆነውን ሰርክ አዲስ እና ሳምተን የተመለስ ነው። ልክ እንደኔ እንግዲህ አድማጮቻችንን በሙዚቃው ትንሽ ዘና ወዝወዝ እንዳሉ እርግጠኛ ነኝ።
እኔም ውዝዋዜሽን እያየሁ እያደነቅኩ ነበር። ይህችን ውዝዋዜ አንድ ቀን በምስልም እንደምታሳይን እርግጠኛ ነኝ።
ከካሜራ ጀርባ ልምምዴን ልጨርስ እንጂ አይቀርም ደረጀ።
እንግዲህ ዘና አካልን ወደ መጀመሪያው መሰናዷችን እናልፋለን። በኢትዮጵያ የሚታየው የፖለቲካ አለመረጋጋት በሆቴሎች ላይ የሚያደርሰው ከፍተኛ ተጽዕኖ። በኢትዮጵያ የሆቴሎች ስራ እንቅስቃሴ መዳከሙን ከሚያከራዩዋቸው ክፍሎች የሚከራዩት ከ50 ከመቶ በታች መሆኑንና አንዳንዶቹም የባንክ ዕዳ መክፈል እየተሳናቸው በኪሳራ እየተዘጉ መሆኑን የሆቴል ባለሙያዎችና የስራ መሪዎች ለአሜሪካ ድምጽ ተናግረዋል።
ደረጀ የሆቴላቸው ስም እንዳይገለጽ የጠየቁትን በአዲስ አበባ የሚገኝ አንድ ባለ 4 ኮከብ ሆቴል ስራ አስኪያጅ አቶ ማናየ ተስፋይንና የኢትዮጵያ ቱሪዝምና ሆቴል ገበያዎች ማህበር ፕሬዝዳንት አቶ ጌታሁን አለሙን ያነጋገርካቸው አንተነ ሁለቱም ለሆቴሎቹ ስራ መቀዛቀዝ የሀገሪቱ አለመረጋጋት ተከትሎ የመጣው የቱሪዝም መዳከምና የውጭ ምንዛሪ ጉድለት አስተዋጽኦ ማድረጋቸውን የተናገሩት የሆቴሎች ጥራት ጉድለትና ደንበኞችንና ጎብኚዎችን ለመሳብ ልዩ ልዩ የማስታወቂያ ስራዎች አለመሰራት እንዲሁም ከሁኔታዎች ጋር የተናበበ የዋጋ ለውጦችን አለማድረግም በሆቴሎች በኩል የሚታይ ችግር ሆኖ ተነስተዋል። እንግዲህ ሙሉን ዝግጅት ከዘገባው ተከታትለን እንመለሳለን።
የሆቴል ስራ አሁን እጅግ በጣም ቀዝቃዛ በሚባልበት ሁኔታ ላይ ነው የሚገኘው የሚሉት አቶ ማናየ ተስፋይ ስሙ እንዳይገለጽ የፈለጉት በአዲስ አበባ የሚገኝ የአንድ ባለ 4 ኮከብ ሆቴል ዋና ስራ አስኪያጅ ናቸው። ከኮቪድ-19 በኋላ የማገገም አዝማሚያ አሳይቶ የነበረው የሆቴሉ የገበያ እንቅስቃሴ በቅርቡ በሰሜን ኢትዮጵያ በተፈጠረው የጸጥታ እንቅስቃሴ እጅግ የተዳከመ መሆኑን በመግለጽ ሂደቱን እንደሚከተለው ያብራራሉ።
የሆቴል ቢዝነሱ እንግዲህ ላለፉት ኦልሞስት ወደ 4-5 ሊጠጋ በሚችል አመታት ከኮቪድ ጀምሮ የሆቴል ቢዝነስ ጤናማ አይደለም አዲስ አበባ ላይ ወይም ኢትዮጵያ ላይ ማለት ይቀላል። ስፔሻሊ አዲስ አበባ ላይ የኮቪድ ተጽዕኖ ነበረ ኦልሞስት 1-2 አመት ያህል የፈጀ ተጽዕኖ። ከዛ ደግሞ መጠነኛ ማገገም እያሳየ ተስፋ እየሰጠ ባለበት ወቅት ላይ የሰሜኑ ጦርነት መጀመር በጣም ነው በከፍተኛ ሁኔታ ያዳከመው ከኮቪድ ያላገገመውን ኢንዱስትሪ በድጋሜ አዳከመው። እንደገና አሁን ደግሞ መንግስት ከፋኖ ጋር ባለው እና የተለያዩ ሮቢያ አካባቢዎች ባለው የሰላም እጦት ቢዝነስ በሶስተኛ ዙር እንግዲህ እየተፈተነ ያለበት ሁኔታ ነው።
የሆቴል ስራ አልፎ አልፎ በመሃል የማንሰራራት አዝማሚያ የሚያሳይ ቢሆንም ባሉት ነባራዊ ሁኔታዎች ቁጥራቸው በቀነሰ ደንበኞችና ገበያዎች የተወሰነ መሆኑን አቶ ማናየ ይናገራሉ።
በመሃል ላይ ተወሰነ ማንሰራራት የሚያሳይበት ሁኔታ አለ። አብዛኛው የሆቴል ቢዝነስ ሬቬኑ ሀገር በቀል በሆኑ ቢዝነሶች ላይ የተወሰነም ሆኗል። ከውጭ ቱሪስቶች አይመጡም። በጣም ጥቂት በሚባል ቁጥር ነው የሚመጡት። እነሱም አዲስ አበባ ላይ ብዙ ትራንዚት አያደርጉም እንደበፊቱ። ምናልባት የተመረጡ የተወሰነ ቦታ ላይ ነው ትራቭል የሚያደርጉት። የኮንፈረንስ ቱሪዝሙም በራሱ በጣም ተዳክሞ ያለበት ሁኔታ ነው ያለው እና ስራም ቢኖር ድርጅቶችን ለማስቀጠል አንዳንድ ኮሚትመንቶችን የባንክ ሎኖችን ለመመለስ ስለዚህ የሚያስፈልጉ ነገሮችን መንግስት ጋር ያሉ ስራዎችን እነሱ ላይ ትኩረት በማድረግ ነው እንግዲህ እየተንቀሳቀስን ያለ ነው ማለት ነው።
አቶ ጌታሁን አለሙ የኢትዮጵያ ቱሪዝምና ሆቴል ገበያዎች ማህበር ፕሬዝዳንት ናቸው። ማህበራቸው በዋናነት የሚሰራው የኢትዮጵያን ሆቴሎችና ቱሪዝም ለዓለም ማስተዋወቅና ለሆቴሎች ልዩ ልዩ የዓለም አቀፍ ጉባኤ መስተንግዶ ገበያዎችን ማፈላለግ እንደሆነ ነግረውናል። በአቶ ማናየ ሐሳብ የሚስማሙ ቢሆንም ከሰሜኑ የኢትዮጵያው ክፍል በቀር በተለይ በደቡብ የሀገሪቱ ክፍል አሁንም የቱሪስት ፍሰቱ ያልቀነሰ መሆኑን ይናገራሉ። የቱሪዝም ፍሰቱን ለመጨመር በርግጥ ቀጣይ ስራ ይጠብቀናል ሲሉም ይከራከራሉ።
በተለይ ደቡቡ ላይ ቀላል የማይባል የቱሪስት ፍሰት አለ። አሁንም ደግሞ ሴም ኢንተርቪው የምናደርግበት ድረስ ጀምሮ ቱሪስት ፍሰቱ ደህና የሚባል ደረጃ ላይ ነው ያለው። ነገር ግን በሰሜኑ አካባቢ እንደሚታወቀው አሁንም ሆቴሎችና ቱሪዝም እንደዚሁ የመቀዛቀዝና ጭራሽ መቋረጥም እንቅስቃሴ ይታይባቸዋል። ይህ ደግሞ በአጠቃላይ ኮቪድ-19 በኋላ የመጣ የሀገር ጉዳት ነው። ነገር ግን በቀጣይ በብዙ መልኩ በሚባል ደረጃ መሻሻያዎች እንዲኖሩ አዳዲስ ፓርኮች ተገንብተዋል። እነሱን ፕሮሞት ማድረግ በተለያየ መንገድ ፓኬጆችን ማዘ ለጋጀት ያን ፓኬጅ ደግሞ ለዓለም መሸጥና ቱሪስት ፍሰቶቹ ወደ ሀገር ቤት እንዲመጡ ማድረግ ቀላል የማይባል ስራ በቀጣይ ይጠበቅብናል ማለት ነው።
በተለይ በሰሜን ትግራይና አማራ ክልል ዋና ዋና በሆኑ ዕውቅ የቱሪስት መስህቦች አካባቢ የሚገኙ ሆቴሎች ዋነኞቹ ተጎጂዎች መሆናቸውን አቶ ጌታሁን ይገልጻሉ።
አክሱም ይሄ ያዝ ለቀቅ የማለት ነገር አለው። በደንብ ሙሉ ለሙሉ ክፍት አልሆነም። አሁንም ድረስ የሚቀሩት ነገሮች አሉ። ጎንደርን በተመለከተ ክፍት ነው። ከተማው በጣም የተረጋጋ ሁኔታ ነው ያለው። ቱሪስትም እንደ ልብ ይገባል ይወጣል። ነገር ግን ያው ከዚህ ከሰላም ማስከበሩ ጋር በተያያዘ እንግዲህ
አሁንም የሚታየው ቀይ ነው በኢንዳስትሪ ላይ ወደዛ ከዜጎችን እንዳይልቁ ይከለክላል ማለት ነው። ላሊበላ ሲመጣ ሙሉ ለሙሉ አሁንም ክፍት ነው። በእኛም በኩል በጣም ሰላም የተረጋጋ ነው። መሄድም ይችላል። አውሮፕላኖቹም መነሳትም ማረፍም ይችላሉ። ደርሶ መምጣት ይችላል። ነገር ግን አሁንም እዛ አካባቢ ያለው ደግሞ ቢጫ ነው። ብትሄዱ ሲል ሪስክ ውስጥ ናችሁ የሚል ነው። እንግዲህ ተፈገዱ ወደ ጥቅል ድንጋዮች፣ ወደ አዳዲስ ጨበራ ጩርጩራ፣ ወደ ሀይቅ በምንመለከትበት ጊዜ በተቃራኒው ነው። በጣም ጥሩ የሚባል የቱሪስት ፍሰት አለው። በደንብ ኢንፎርሜሽን ሰምተው ነው የሚመጡት። በጣም ሰላማዊ ነው። እስካሁን ደስ ምንም አይነት ግጭትም አልተደረገባቸውም። እነዚህ አካባቢዎች ለምተዋልም። ስለዚህ እነሱን እየሰጥን እንግዲህ ሙሉ ለሙሉ ቱሪስት ፍሰቱ እንዳይቋረጥ ጥረት እያደረግን እንገኛለን በአሁኑ ሰዓት ማለት ነው።
ኢትዮጵያን መጎብኘት ከሚፈልጉ የተለያዩ አገራት ዜጎች በየጊዜው ስለ ሰላም ሁኔታ ጥያቄዎች ይመጡልናል የሚሉት አቶ ጌታሁን፣ እኛ ሁኔታዎች ሰላም መሆናቸውን ብንገልጽም ኤምባሲዎቻቸው የሚሰጧቸው መረጃዎች የተለየ በመሆኑ ቱሪስቶች አይመጡም ይላሉ።
የሰላሙ ጉዳይ ምን ይመስላል? ብንሄድ ሰላም ነው ወይ ደርሰን ብንመለስ የሚሉ የተለያዩ ኢሜሎች ደርሱናል ከአለም ላይ እና ያን የመመለሱ ስራው በጣም እስካሁን ድረስ ሰላም እንደሆነ ነው የምንነግረው። ግን እነሱ ደግሞ ከተለያዩ ኤምባሲዎች የሚያገኙ የተሳሳተ ኢንፎርሜሽን አለ። አንዳንድ ቦታ ላይ ብትመለከት የዌብሳይቶቻቸው ላይ በተለይ ኤምባሲዎች የሚወጡት ሬድ ፍላግ አርገውብናል፣ አንዳንዱ ላይ ቢጫ ነው። ቢጫ ማለት ዋርኒንግ ነው። ቀይ ደግሞ ከሆነ እዛ አካባቢ ላይ ጭራሽ ዜጎቻቸው እንዲደርሱ አይፈቅድም ማለት ነው። ስለዚህ ከኛ መረጃውን ከወሰዱ በኋላ ከኤምባሲ ቻቸው ደግሞ የሚያገኙትን መረጃ እንዲሁ አለ። እንዲህ አይነት ነገሮች ላይ ሲሆኑ ትንሽ ያስቸግረናል። ጥሩ ፓኬጆቻችን ይሸጣል፣ ገበያውን ለሀገራችን ለመፍጠር ማለት ነው። ይሄ ደግሞ ሆቴሎችንም ቱሪዝምንም አያነቃቀውም።
አቶ ማናዬ ሆቴሎች አሉብን የሚሏቸው ችግሮች ከቱሪዝም ጋር በተያያዙ ብቻ ሳይሆኑ ዋና ዋና ናቸው የሚሏቸውንም ሌሎች ችግሮች እንደሚከተለው ይዘረዝራሉ።
እንግዲህ በዋነኛነት አሁን ሆቴሎች ጋር ያለው ነገር ያው የገበያ እጦት ነው። በአብዛኛው ሆቴሎች ሲገነቡ ኢንተርናሽናል ማርኬቱ ላይ ዲፔንድ ያደረገ ስትራክቸር ይዘው ነው የሚንቀሳቀሱት። ኢንተርናሽናል ማርኬቱ ለማቀፍ ወደ ኢትዮጵያ የሚመጡ ቱሪስትም ብንለው ለኮንፈረንስ ቱሪዝምም ለተለያዩ ፐርፐዝ የሚመጣው ቁጥር በጣም አናሳ መሆኑ እሱ የገበያ ተግዳሮቱ በጣም ትልቅ ነው። ሌላው የፎሬን ከረንሲ እጥረት፣ ባንክ ላይ በበቂ ሁኔታ ዶላር ማግኘት አለመቻላቸው ሆቴሎች ራሳቸው ላይ ኢንቨስት ለማድረግ ፋሲሊቲያቸውን ሪኖቬት ለማድረግ አፕግሬድ ራሳቸው ለማድረግ አንዳንድ ሎካል ገበያ ላይ በውድ የሚገኙ ነገሮችም በራሳቸው ከውጭ ለማግኘት ለማስገባት የሚያደርጉት ጥረት ላይ በጣም ከፍተኛ ተግዳሮት ሆኗል ማለት ነው የፎሬን ከረንሲ እጥረት። ከዛ ጎን ለጎን እንግዲህ ሰላም በበቂ ደረጃ አዲስ አበባ ላይ ብቻ ነው እንግዲህ ተገድቦ ያለው እና በዙሪያውና ራቅ ራቅ ባሉ አካባቢዎች ላይ ሰላም አለመኖሩ ሆቴሎች የሚፈልጉትን ገበያ ማግኘት የማይችሉበት ሁኔታ አለና እነዚህ በዋነኛነት ተግዳሮት ናቸው። ቅድም ለመጥቀስ እንደሞከር ነው የሰለጠነ የሰው ኃይል አሁንም በበቂ ደረጃ አለ ማለት አይደለም። እንግዲህ ዲማንድ እና ሰፕላዩ የተወሰነ ልዩነት አለው። ብዙ ሆቴሎች ወደ ኢንዱስትሪ ተቀላቅለዋል። በዛን ያህል እነሱን ሆቴሎች በሙሉ ሊመጥን የሚችል የሰለጠነ የሰው ኃይልም ደግሞ በበቂ ሁኔታ የሌለበት ሁኔታ አለ።
የቱሪዝም ሚኒስቴር አዳዲስ ተመዝጋቢ ከሆኑ 64 ሆቴሎች መካከል የዓለም ቱሪዝም ድርጅት ያስቀመጣቸውን መስፈርት አሟልተዋል ላላቸው 31 አዳዲስ ሆቴሎች የተሰጠውን የኮከብ ደረጃ ምደባ በቅርቡ ይፋ አድርጓል። በ2014 እና በ2015 ዓመተ ምህረት ምዘና ከተደረገላቸው 64 ሆቴሎች መካከል 7ቱ ባለ 4 ኮከብ ደረጃ የተሰጣቸው ሲሆን 9 ሆቴሎች ደግሞ የ3 ኮከብ ደረጃን አግኝተዋል። እንዲሁም 5 ሆቴሎች የ2 ኮከብ እና 8 ሆቴሎች ባለ 1 ኮከብነት ማግኘታቸውን አስታውቋል። የነዚህ ሆቴሎችም ሆነ የነባሮቹ ሆቴሎች የወርገቢ ሁኔታ ምን ይመስላል? አቶ ጌታሁን፣
ለምሳሌ አዲስ አበባ ላይ 167 ባለኮከብ ሆቴሎች አሉ። አሁን ባንሳት ከእነዚህ ሆቴሎች ውስጥ ኦኩፓንሲ ሬታቸው ከ50% በላይ ሆኗል። ኦኩፓንሲ ሬት ማለት ትንሽ ለአድማጮችም ለማብራራት ተይዘው የሚያድሩት ለምሳሌ ካሉት 50 ክፍል አንድ ሆቴል ካለው 50 ክፍል 25ቱ ተይዞ ካደረ 50% ኦኩፓንሲ ሬት ብለን እንናገራለን በባለሙያ ቋንቋ ማለት ነው። እና ከ50% በላይ ተይዞ ማደር አለበት በቀን ማለት ነው። አዲስ አበባ ላይ የምናየው ከሞላ ጎደል ጥገኛ የሆኑት የትራንዚት ደንበኞች ወይም ደግሞ የኢትዮጵያ አየር መንገድን ነክተው በንጋታው ወደ ሌላ አፍሪካ ሀገራት የሚሄዱትን የትራንዚት መንገደኞችን በመሰብሰብ ነው። እዛ ላይ ደግሞ ምን ያህል ርቀት ያስኬደናል? እዛ ላይ ዲፔንድ ሆኖ መኖር ምን ያህል ርቀት? ምክንያቱም አሁን እስካሄዳ ቁጥር 2 በተከሰተበት ጊዜ ከፍተኛ ጭንቀት መጥቶ ነበረ። ምክንያቱም ትራንዚተሮቹን በሙሉ እዛ ያሳድራል የኢትዮጵያ አየር መንገድ፣ የቀሩትን ወደ ከተማው ሲበትናቸው በጣም ጥቂት ናቸው። በቃ ከተማው ላይ የሚበተኑት ቱሪስቶች ማለት ነው። ቱሪስት እንኳን ልንላቸው አንችልም፣ የትራንዚት መንገደኛ ብንለው ይሻላል። በዛ
ደረጃ ላይ በጣም ከፍተኛ ቅሬታ ወደ ቢሮአችን መጣ ነበርና አሁን ይሄንን ወደ ውጤት ያላመጣንበት ወይ ደግሞ ገበያው ያልተመረበት ምክንያት ትራንዚት መንገደኛ ላይ በመንጠልጠሉ ነው ቢዝነሳቸው። ነገር ግን ከሱ ጋር አብሮ የተያያዙት ነገሮች መስራት ያለባቸው በተለይ እንደው ከ167 ሆቴሎች በትክክል ገበያቸው ሞልቶ እያደረ ነው ብለን አጥንተ ያመጡልን ከ20 ሆቴሎች ናቸው። በትክክል ከሆቴላቸው እየሞላ ኦኩፓንሲ ሬታቸው በየቀኑ 50% እና ከዛ በላይ እያስመዘገበ ያሉት ማለት ነው።
ከአምስት አመት በተለይም ከኮቪድ በፊት የሆቴሎች አማካይ ገቢ ከመኝታ ክፍሎቻቸው 75% የሚሆኑትን በማከራየት የሚገኝ ገቢ ነበረው የሚሉት አቶ ማናዬ ደግሞ ችግሩ የክፍሎቹ አለመያዝ ብቻ ሳይሆን የሚሰጠው ክፍያም በዶላር መሆን ቀርቶ በብር በመሆኑ የገቢ ማሽቆልቆል ማሳየቱን ይገልጻሉ። ሳሉ
ሬቬኒው ደረጃ በፊት ሆቴል ያስገቡ ከነበረው ሬቬኒ በዚህ በ50% የቀነሰበት ሁኔታ ነው ያለው ማለት ነው። በአብዛኛው ሬቬኒ ደግሞ ሀገር ውስጥ ያለ በኢትዮጵያ ብር ነው። በፊት ላይ ቱሪስቶችን ስለሚመጡ ከኢንተርናሽናል ትራቨለሮችም ለተለያየ ፐርፐዝ ኢትዮጵያ ስለሚመጡ ስለነበሩ ፔመንትም የሚፈጸመው ሀርድ ከረንሲ ነበር እና ሆቴሎች አሁን ሀርድ ከረንሲ የማግኘት ነገራቸው በጣም የተገደበ ነው። ምናልባት የተወሰነ እንደዚህ አይነት እንቅስቃሴ የሚያደርጉት ኢንተርናሽናል ቼን ሆቴሎች እንደነ ሸራተን እንደነ ራዲሰን እንደነ ሜሪየት ሃያት ለዚህ የሚባሉት ሪላቲቭሊ እነዚህ ነገሮችን ኦኩፓንሲያቸውን ከ50% በላይ ሆኖ የነሱ የሚታይበት ሁኔታ አለ ማለት ነው። በተረፈ ግን ሎካል የሆኑ ሆቴሎች ሀገር በቀል ሆቴሎች በእነዚህ ደረጃ ሊገለጽ በሚችል ኦኩፓንሲው ከ50% በሆነ አቨሬጅ ኦኩፓንሲ አመቶችን ጊዜያቶችን እያሳለፉ የሚገኝበት ሁኔታ ነው ማለት ነው። አሁን ከረንት ያለንበት ይሄ ወቅት ደግሞ የጾሞች መግባት የሙስሊምም የክርስቲያንም ጾም የገባበት ጊዜም እንደመሆኑ እሱም ተጨምሮ ብዙ ሆቴሎች ከ30% ኦኩፓንሲ ባልበለጠ ደረጃ እየተንቀሳቀሱ ያሉበት ሁኔታ ነው ያለው።
ሆቴሎች ከሁኔታዎች ጋር የተናበበ የዋጋ ለውጦችን አያደርጉም። ዋጋቸው የተጋነነ ነው፣ ውድ ነው ይባላል። ይህ ልክ ነው?
ጥሩ ጥያቄ ነው። እንግዲህ የከተማ ውስጥ የተለየ እንቅስቃሴ በሚኖር ጊዜ ትንሽ የተጋነነ ዋጋ የሚታይበት ሁኔታ እንዳልክ ነው። ለምሳሌ ፌብሩዋሪ ላይ ተደርጎ በነበረው የአፍሪካ የኤዩ አናል ሰሚት ላይ አንዳንድ ሆቴሎች ዲማንድ ያላቸው በውጭ ጉዳይ ሚኒስትር የተመረጡ የነበሩ ሆቴሎች አቅርቦት የነበረው ዋጋ ትንሽ ተጋነነ ነበረ። ከዛ መልስ አሁን ባለው ወቅታዊ ሁኔታ ግን እንግዲህ የሆቴል ፕሮዳክት ፓርሸብል ነው እንላለን። ዛሬ ካልተጠቀምከው፣ ዛሬ ካልሸጥከው፣ ነገ ብትሸጠው ዛሬ ሙሉ ለሙሉ ተቃጥሏል እንደማለት ነው እና በየትኛውም ሁኔታ ኦቨርሄድ ኮስት መሸፈን እስከቻለ ድረስ ዝቅ አርጎ መሸጥ ትክክለኛ ብልህነት ነው ይባላል እና በዛ ደረጃ ነው እንግዲህ ከተማ ውስጥ በዶላር መጥራት ብዙ አስፈላጊ የማይሆንበት ሁኔታ መጥቷል። ሬትን በኢትዮጵያ ብር መጥራት እና ድሮ ከተማ ውስጥ በፎር ስታር ደረጃ ያሉ ሆቴሎች ከ60-70 ዶላር በታች አይሰጡም ነበር ስሎ ሲዝን በሚባል ጊዜም። አሁን ሆቴሎች እስከ 35 ዶላር ድረስ በዶላር ስንጠራው ማለት ነው በኢትዮጵያ ብር እስከ 2000 ብርም በዚህ ጊዜ አካቶ ለመስራትና ደንበኛ ለመሳብ እንደዚህ ባዶላር ለመሆን ጥረት እያደረጉ ያሉበት ሁኔታ ነው። አሁን ምንም ኤክስፔንስ የሚባል የለም ከተወሰኑ የተሻለ የገበያ ድርሻ ካላቸው ሆቴሎች በስተቀር።
የኢትዮጵያ ሆቴል ኢንዱስትሪ ከሚተችባቸው ነገሮች መካከል አንዱ በቁጥርም ሆነ ደረጃቸውን የተጠበቁ ሆቴሎች ብዛት አለመኖር ነው። በሌላ በኩልም ሆቴሎች በብዛት እየተገነቡ መሆኑንና ከአቅርቦትና ፍላጎት ውጪ መሆናቸው ይነሳል። አቶ ጌታሁን ብዛትም ሆነ ደረጃቸውን የተጠበቁ የሉም በሚለው ይስማማሉ።
እኔ ሆቴሎች ያንሳሉ የሚል ነው። እንደዚች 30 ክፍልና 50 ክፍል አስመርቅ ያለውና ይሄ ሆቴል ከዛሬ ጀምሮ ክፍት ነው ምናምን በየጊዜው ለእኛም ጥሪ ደርሰናል። ሆቴሎች በሙሉ ሲያስመርቁ የክብር እንግዳውናዎች ተገኙልን ይላሉ። ነገር ግን እንደው አንድ ሆቴል እንደው ከ300 ክፍል በላይ ያለው ሆቴል በግለሰብ ደረጃ እንደነ ስካይላይት በመንግስት ነው የተገነቡት፣ ግን በግለሰብ ደረጃ እንደዚህ አይነት ሆቴሎች አልተገነቡም። ያው ቀድሞ የተገነቡ አሉ፣ እነ ሸራተን ምናምን የቆዩ ናቸው። ነገር ግን እንደው በአንድ አሁን ቅርብ ጊዜ ተከፈቱ የሚባል የአንድ ሰው የግለሰብ 300 ክፍል ያለው 200 ክፍል ያለው ሆቴል እንደው ከመቶም በላይ ያረካሉ ጥሩ ነው እንደዛ የለም። ስለዚህ 80 ክፍል 85 ክፍል አለንና ገንብተናልና ጥሩ ነው መኖሩ፣ ጥሩ ነው ያም መኖሩ ጥሩ ነው። ነገር ግን ሰፋ ያለ ነገር ለምን እንደማናስብ ነው እኔ ለራሴ ጥያቄ የሚፈጥርብኝ። ነውና ተፋ ያለ ነገር አስቦ ካለንም እኮ ጆይን ቬንቸር አድርጎ መስራት ይቻላል። ሁለት ሶስት አጣን በየቦታው ላይ ትንንሽ ሆቴሎችን ከሚገነባ ተፈደ ብሎ አንድ አይነት ሆኖ በአክሲዮንም ሊሆን ይችላል 400 500 ክፍሎችን ገንብቶ ተፋ ያለ ቢዝነስን ማስተር አንድ መሰረታዊ ክፍተታችን ነው ብዬ አስባለሁ።
አቶ ማናዬ የተችት እውነት ቢኖረውም እጅግ የተጋነነ ነው ይላሉ።
ጥያቄው ትክክልም ነው በተወሰነ ደረጃ ደግሞ ትንሽ አፕዴትም ሊሆን ይችላል። ምን ለማለት ነው አሁን ላይ ባለም አቀፍ ደረጃ ሊፎካከሩ የሚችሉ በፋሲሊቲ በፕሮዳክት ደረጃ እንደዚህ በሰርቪስ ስታንዳርድ የተሟሉ ሆቴሎች ወደ ኢንዱስትሪ እየተቀላቀሉ ያሉበት ሁኔታ አለ። በዚህ ደረጃ በደንብ የተሻሻሉ ያደጉ ሆቴሎች አሉ። ባለፉት 5 አመታት ማለት ይቻላል ኢንዱስትሪው በጣም ስለተጎዳ ሆቴሎች ራሳቸው ላይ ኢንቨስት ለማድረግ ፋሲሊቲያቸውን ፕሮዳክታቸውን ለማሻሻል የሰለጠነ የሰው ኃይል ከተማ ውስጥ ያለው ነው የሰለጠነ የሰው ኃይል ተሻምቶ ለመውሰድ አቅም ያጡበት ሁኔታ ስላለ አንዳንድ ሆቴሎች ከገበያም እስከመውጣት ከተማ ውስጥ ድሮ ፋና ወጂ የሚባሉ ለረጅም ጊዜ ከተማ ውስጥ የቆዩ የሚባሉ ሆቴሎች ሙሉ ለሙሉ ሆቴልነቱ ጠርቶ ለአፓርትመንት ወደ ሌላ ወደ ቢዝነስ ኮምፕሌክስ ህንፃነት እስከ መቀየር የደረሱበት ሁኔታ አለ ማለት ነው። ምክንያቱ ምንድን ነው? አብዛኛው ሆቴል ከባንክ ጋር ተያያዥነት ባለው ነው እንግዲህ የሚገነባው እና የባንክ ሪፔመንት በየጊዜው ይጠበቃል፣ ኤክስፔክት ይደረጋል። ኮቪድን ምክንያት በማድረግ ወይንም የሰሜኑ ጦርነት በፈጠረው ተጽዕኖ ምክንያት የተለየ ኢንዱስትሪ ለማነቃቃት ብዙ እንህል ሰፖርት አልነበረም ከመንግስት በኩል እና በእርግጥ በኮቪድ ጊዜ አነስ ባለ ወለድ ድርጅቶች ሆቴሎች ሰራተኞችን እንዳይበትኑ ብድር አቅርቦት ባንኮች ለተወሰኑ ሆቴሎች ያመቻቹበት ሁኔታ ነበረ። እሱም ግን በአጭር ጊዜ ደግሞ መለስ ስለነበረበት ብዙ ጠቃሚ ሆኖ አልተገኘም እና በዚህ ምክንያት ኢንዱስትሪውን በሚፈተንበት ሁኔታ እንግዲህ ከተማ ውስጥ የተለያዩ የቱሪዝም አሰልጠኛ ከከተማ ውጭም በዩኒቨርሲቲ ደረጃን በሰፊው እየተስፋፉ ያሉበት ሁኔታ አለ እና ከበፊቱ በተሻለ በዛ ያለ የተማሪ ሰው ኃይል አቅርቦት አለ። አሁን ኢንዱስትሪ ላይ ይቀራል። ያ ማለት በነ ኬንያ ደረጃ እና በሌሎች በአካባቢያችን ካሉ ሀገሮች ደረጃ ደርሰናል ማለት ባይሆንም በፊት ከነበረው በተሻለ ደረጃ የሰው ኃይል አቅርቦት ያለበት ሁኔታ አለ። በፋሲሊቲ ደረጃም የተሟሉ ሆቴሎች ወደ ኢንዱስትሪ ገብተዋል። እንደሚን ታይም ደግሞ ቅድም ለማለት እንደሞከርኩት ቁጥራቸው ጥቂት የማይባሉ ሆቴሎች ከኢንዱስትሪው መፎካከር ሰርቫይቭ ማረጋገጣቸው እየወጡ ያሉበት ሁኔታ አለ።
አቶ ጌታውን ይህም ሁሉ ሆኖ ለሆቴል ስራ በመንግስት የሚሰጠው የቀረጥ ማበረታቻ አነስተኛ መሆኑን ይገልጻሉ። አንድ ሰው አዲስ አበባም ሆነ ክልሉ ላይ ባለ 4 ኮከብ ሆቴል ቢከፍት የቀረጥ ማበረታቻው ተመሳሳይ ነው። ስለዚህ ይህ ባለሀብቶችን አያበረታታም ይላሉ። የቀረጥ ችግር በዚህ ብቻ የሚያበቃ አለመሆኑን ይገልጻሉ።
ከቀረጥ ነጻ ከተጠቀምክ ድጋሚ መጠቀም አትችልም የሚለው ደግሞ ሌላ አሁን ደግሞ የመጣው ደግሞ ቻሌንጅ አለ። እሺ ኮኮብ የዛሬ 5 ዓመት 4 ዓመት የተሰጠ ኮኮብ ዛሬ ላይ ኮኮብ ደግሞ እኛ ኢቫሉዌት እናደርጋለን እንላለን። አሁን ዛሬ ላይ ስታረግ ፈርኒቸር ልቀይር ካልክ ታክስ ከፍለን የምታስገባው ኖ መሆን የለበትም። እንደዛ ከቀረጥ ነጻው በእርግጥ አቢዩዝ ይደረጋል። ብዙ ጊዜ እያመጡ ከቀረጥ ነጻ መሸጥ ምናምን ያደርጋሉ። እሱን ነገር አቁሞ ይሄ ያላቸው ፈርኒቸር ግን የሚያድሱበትን ባረጀ ሶፋ ባረጀ አልጋ የሚያሰኙበት ምክንያቱም አንዳንድ ጊዜ መሪዎች ጭምር ያረጀ አልጋ ላይ ተኝተው ኢትዮጵያ ሄጄ ነው እንጂ ብለው ሊያወሩ የሚችሉት እከሌ ሆቴል ብለው አወሩ። ምክንያቱም እንደ ሀገር ነው የምናስተናግደው እንግዳ። በዚህ በሚሆንበት ሰዓት ላይ በጣም ጥንቃቄ ያስፈልጋል። የሚሰሩት እስፔሻሊ ደግሞ በጣም ኮከብ ላይ ያሉ ሰዎች ሁልጊዜ ገቢን ብቻ ሳይሆን መናፈቅ ያለባቸው በትክክል ሰርቪሶቻቸውን ደሊቨር እያደረጉ ነው ወይ፣ የኢንተርናሽናል ኮሚኒቲውን የሚመጥን ስራ ነው ወይ እየሰራ ነው ያለነው የሚለው ራሳቸው መፈተሽ አለባቸው። አንዳንዶቹ ከስረው በእርግጥ ከሲስተም ይወጣሉ። አንዳንዶቹ ደግሞ ብራንቾቻቸውን እያፈሱ እንደነ ሀይሌ ግራንድ ሀይሌ ገብረስላሴ ማለት ነው። እንደነሱ ደግሞ ብራንቾቻቸውን በየጊዜው ላይ እየሰፉ ኮቪድ-19 ላይ ሆነን ራሱ አዳዲስ ሆቴሎችን ሲያስመርቅ ሰርፕራይዝ ያደርገን ነበርና እንግዲህ ያው ዞሮ ዞሮ አንዳንዱም ይዘጋል አንዳንዱም ይከፍታል። ቢዝነስ ስለሆነ ሰው በሚያዋጣው ነው። ምክንያቱም ፍሪ ማርኬት ስለሆነ ልታስገድዱ አትችልም። ነገር ግን የአዲስ አበባ ሆቴሎች አሁንም ቁጥራቸው በጣም ያንሳል፣ አገልግሎታቸውም ደግሞ ዝቅተኛ ነው በሚል ብንይዝሻ
በአገሪቱ ያለው የሰላምና መረጋጋት ችግር የቱሪዝሙን ዘርፍ የጎዳው መሆኑን የሚናገሩት ባለሙያዎቹ ሆቴሎችም በውጭ ደንበኞችና በኮንፈረንስ ቱሪዝም ላይ ብቻ መንጠልጠል እንደሌለባቸው መክረዋል። መንግስት ከ80% በላይ በእዳ የተሰሩ ናቸው የተባሉትን ሆቴሎች ሁኔታ በመመልከት የተለያዩ ድጋፍና ማበረታቻዎችንም ሊያደርግላቸው እንደሚገባ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች፣ በኢትዮጵያ ከሚታየው የፖለቲካ ለመረጋጋት ተያይዞ በተፈጠረ የቱሪዝም መዳከምና የውጭ ምንዛሬ ጉድለት ምክንያት በሆቴል ኢንዱስትሪው ላይ እየደረሰ ያለውን ተጽዕኖ የሚዳስሰውን ዘገባ ነው ተከታትለን የተመለስነው።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው እየተከታተላችሁ ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
@voaamharic የፌስቡክ #voaamharic የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በኢትዮጵያ እየጨመረ የመጣውን የሙዚቃ አልበም ስራ ያስቀኘናል።
በኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት 3 ወራት ብቻ እንኳን ከ6 በላይ አልበሞች ወደ አድማጮች ደርሰዋል። በቅርቡ የመጀመሪያው የሙዚቃ አልበሙን ያወጣው ድምጻዊ ማስተዋል ያዩ ለምሳሌ ስራዎቹ በአድማጮች ዘንድ ያገኙት ተቀባይነት ለሁለተኛ ስራ መነሳሳት እንደፈጠረለት ይናገራል።
የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ በበኩሏ በብዛት እየወጡ ያሉት የሙዚቃ አልበሞች የተለያየ የዘፈን ቀለሞች ይዘው እንደመጡ ገልጻ ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት በተሻለ አማርጠው እንዲሰሟቸው እድልን የፈጠረ ስለመሆኑ ተናግራለች። ባለሙያዎቹን ያነጋገረው የመስታወት ባልደረባችን አስማማዋየ ነው። ተከታዩን አዘጋጅቷል።
ጉንጫ ያወጣም ሰምብር አይጎልም ቢሳም ከንፈር አክፈው የላኩት ዳብሰው ከካል ምልክት ሳይተው።
ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል።
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት አልፎት አለው ጠቅላይ ልስ አድርገው እና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል። እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድልን ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምንም ምን ይባላል።
በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት 3 ወራት ብቻ እንኳን ሮፍናን ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች።
በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል፣ የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ካለር፣ የአልበም ካለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለህ ሁለት አልበሞችን እንኳን ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሲክሴት ወይም ቺክቺካ የሚባል ምት ታገኛለህ። ከዛ አንድ ሁለት ሬጌ ጨብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነምበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። 6-7-8 አመት ፈጀ እየተባልክ ሲወጣ የምታገኘው ኦልሬዲ ብዙ በቃ ብዙ የሰማኸውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገርኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ቶፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው። የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጭ እስቲ በዙሪያ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል። እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታይ።
ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብለው መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው ለዛ ይመስለኛል እንግዲህ አንዱም ሌላኛው መገለጫ ይዘናል።
ዘመኑ በምን መልኩ እየተቀየረ ነው? በሙዚቃው
እየተቀየረ የሚመስለኝ የበለጠ ኢንዲቪጁዋል ኢፈርት ነው አሁን ያለው። የግለሰቦች አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንዳሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቲዩብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይ ማሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። የአሁን የሳንሱሩ ጊዜ ታሪክ ሆኖ አለፈ። ከዛ በኋላ የሳታሚዎቹም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪጁዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው ራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሻልም በገንዘብም ብታየው አንዴ ከሚከፈለው የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ።
እንዚራ በሚል የሰየመውን አልበሙን ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳ ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ ጊዜ ልዩነት ስራዎቻቸው ለመልቀቃቸው ምክንያት ሊሆን እንደሚችልም ያስረዳል።
የሚገርምት ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብሩም የሚሰራበት ወይ ሞር ዲጂታላይዝድ ሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። የድሮቹ ሪከርዲንጎች እንደምታውቀው አናሎግ ሪከርዲንጎች ናቸው። በዛ ላይ ሲቀዱም ደግሞ በጣም ስህተቶቹን የማረሙ መንገድ በጣም አስቸጋሪ ስለነበረ ብዙ ጊዜ በተደጋጋሚ ይበዳ ነበር እና ዲስትሪቢሽኑም ኦዲዮ ፕላትፎርሞች አልነበሩም። ጀስት ሬዲዮ ጣቢያዎች አንድ ለት ሬዲዮ ጣቢያ እና ቴሌቪዥን የተወሰነ ነው የነበረው ወይም ደግሞ ሳትል ቤት ላይ ምናምን ነበር የሚያቀርቡት። በዛ ምክንያት ይመስለኛል ብዙም ሙዚቀኛውም ጥቂት ስለነበረ ሲስኩም ዘፋኞችም ጀምሮ የሚሰራው ስራ ጥቂት ነበር። አመት ባልተጠብቆ ምናምን ነበር የሚወጣው። አሁን ግን ብዙዎቹ ይሄ ኮቪድም አለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ አግዞታል ብዬ ተስፋ አደርጋለሁ፣ እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። ሰውም ደግሞ የወደደውን መርጦ የሚሰማበት ጊዜ ላይ ስለሆነ ያለው በዛ ምክንያት ይመስለኛል አሁን እንደዚህ ሆነው።
በእርግጥ የወረርሽኝ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምህርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች።
በሙዚቀኞችም በአድማጭም ዘንድ ያለው አልበም ያለው ሰው በቃ የበለጠ በትጋቱንም መሰረት በማድረግ ሊሆን ይችላል ወይ በርካታ ስራዎችን ጊዜ ወስዶ መስራቱንም ብዙ ነገሮቹ ብቻ ለሆነ ሰው አንዱ ሌላኛው የምንሰጠው የክብር አንዱ መለኪያ ሳንነጋገር የተስማማንበት የሚመስል ሀሳብ አለና ነጠላ ዜማ ብቻ ያለው ሰው ሲተች ታያለ። እና እሱ ነገር ሳናስበው መናስበነው ወይሽን ሊያደርግ ይችላል አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ አንድ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱ መባሉም አያንስበትም በእርግጥ። እና እሱ ነገር አንዱ ምክንያት መስለኛል።
በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች።
የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል፣ ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞትን የመጣው ነገር አለና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮት አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል፣ የትኛው ያመዝናል የሚለውን ማየት ነው። እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ ማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትለው ነገር ሊገጥምህ እንዳለ ሆኖ፣ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ስንትወ ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው። እና ይሄ የዘመን ሽግግር ነው ይመስለኝ አንዱም እሱ ነው። አንደኛ ወጣቶች በጣም ክሬቲቭ እየሆኑ ነው። ከዛ ክሬቲቭ መሆን ብቻ አይደለም፣ በፊት ክሬቲቪቲው ፈጠራ የሚሰሩት ሰዎች ጠፍተው አይመስለኝም። ያን ነገር እንዴት ሆኖ ወጥቶ ለሰው ይደርስ የሚለው ዋናው ትልቁ ጉዳይ ይመስለኛል። እና አሁን በጣም በቃ የሚሞክሩ በደንብም ደግሞ የሚችሉ ሰዎች ፊት ለፊት ሲሆኑ ታያለህ እና ሲመጡ ታያለህ። የጊዜ ጉዳይና በቃ የመጽናት ጉዳይን ነው እኔ ትልቅ ጉዳይ ብዬ የማስበው እንጂ በጣም ብሩህ የሆነ ነገር ነው የሚታየኝ።
ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞች በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ።
እንግዲህ አሁን ያለው ጾም አብይ ጾምና የረመዳን ጾም አንድ ላይ የመጣበት ትልቅ ጾም ነው። ከዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም እድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰከ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ሌሎችም የኮንሰርት ጥያቄዎች ምናምን አሉ። እንደ የሁኔታው በዛ መንገድ የምንሰራ ይሆናል ብዬ ተስፋ አድርጋለሁ። አልበም ፕሮሰስ ነው። ዛሬም ነገም ምናምን የምትጀምረው ወይም ደግሞ ቀጠሮ ይዘን የምትሰራው ስራ ስላልሆነ ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንደምንመጣ እንግዲህ ፈጣሪ እንግዲህ የሚጨምርበትና ጥሩ ነገር ይዘን እንደምንመጣ ተስፋ አለን።
እሺ ማስተዋል፣ እስኪ የመጨረሻ አድማጮቻችንም የስንበት እንዲሆን ከአልበሞች ስራዎች የመሰናበቻ ትንሽ አንጎራጉርልና እኛም ፕሮግራማችን
ጨርስ። ግጥምና ዜማውን የሰሩትን ሰዎች በዚህ አጋጣሚ እንዲሁም ተነግሩን የሰሩት ልጆች ቤዲት ልስጥና ትንሽ አንጎራጉራለሁ። እንጀት የሚለውን ስራ ነው ማንጎራጉርላችሁ። ዜማውን የሰራው ምረታብ ደስታ ይባላል። ግጥሙን ደግሞ የጻፈው ናትናኤል ግርማቸው ነው። እዚህ ጋር ቅንብሩን ሚካኤል ኃይሉ ቆንጆ አድርጎ ነው የሰራው። ትንሽ አንጎራጉራለሁ።
Senti l'immaracchi dove ti sei senti l'ishbakurat iattau calat le zemenu nesti zitau nguanin delile tettau l'alfo behaju nesti ginnau nguan detti sci lammi denau
አድርገን ተመልሰናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እየተከታተላችሁት ያላችሁት።
ተከታዩ ዝግጅታችን ደግሞ ስኬታማ ልጆችን የማሳደግ ምስጢር ምንድነው ይለናል።
ደረጀ ፓሪንቶን ምን እንደሆነ ታውቃለህ?
ምንድነው ሊሊ? ሰሚቸውም የማላውቀው ቃል ነው። ምን ማለት ነው?
ከከተታዩ ዝግጅታችን የሚነግረን እሱን ይሆናል። እንደምታውቀው ወላጆች ልጆቻቸውን በሚያሳድጉበት ወቅት የሚጠብቃቸውን ከፍተኛ ኃላፊነት ለይተው እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዱ የተለያዩ ስልጠናዎች በአዲስ አበባ ላይ መሰጠት ጀምሯል። ያዘጋጀው ኦአሲስ የተሰኘ ተቋምም የስልጠናው ዓላማ እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ ለመፍጠር መሆኑንና ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ገልጾልናል።
ከአሰልጣኞቹ አንዱ የሆኑትን የስነ ህይወት ሳይንስ ባለሙያና የስነ ልቦና አማካሪ አቶ ሽመልስ ገበየሁን አነጋግረሻቸዋል። ፓሬንቶን ምንድነው ከሚለው ጀምሮ በልጅ አስተዳደግ ዙሪያ ያደረጋችሁትን ቆይታ ተከታትለን እንመለስ።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት የተለየች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓረንቶን የፓረንቲንግ ማራቶን የሚለውን ስያሜ ሊሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ በተለይ ደግሞ እንደኛ እንደ ኢትዮጵያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ቋረጥ አይደለም። አሁን ማህፀን ውስጥ ያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርሰሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሻውን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18 እስከ 24 ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ ስለግን ድጋፍ እያደረጉ ወደ መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች ተማርስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ ይበ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸዋል። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት ያባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም ጥቅ አንድ ልጅ ሰፈር ውስጥ ከተወለደ የእናትና ያባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በአንደኛነት ትምህርት ቤት ከዛ ለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት ሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ምህም ፈቆ ባለው ነው መንገድ የተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል። ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት ነው። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን ነው የሆነው? እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካ ወይም የዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ሲቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሽን ነገር ብቻ የሚሆን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያርጎታል። ከዛ ውጭ ዓለም ዝርግ ሜዳ ሆና የለሁም። ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ የታለች መልሷል፣ ግባ ወደ ቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ መረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው። እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሜንስትሪም ሚዲያ፣ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደየእድሜ ደረጃውና እንደየተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13 እስከ 18 19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበት እኔ ማን ነኝ? ወዴት ነው የሚሄደው? ምንድን ነው እዚህ የማደርገው? እነዚህን የመሳሰሉ ከበበት ጥያቄ አእምሮአቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይህ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግበት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድግ ያለው ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት ያቀመጡ ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አቃለው የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉም። ወላጅ እዛ ቆሞ አይደለም ልጆቹን ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሐሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። እዛ
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድነው የሚፈጠረው በማህበረሰብ ውስጥ የሚፈጠረው ተጽዕኖ?
ስናሳድግ እናሳድገው ህፃናትን አይደል? የነገውን ወላጆች የነገውን መሪዎች ነው ያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን ተናየ ሞያ ላይ እንዲገቡ ጥሩ አገልጋዮችን ያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል። ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩና ያለን እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡና ያለን ምን አሁን ምን ሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን ማጥፋት እናምን ትራውች ሁሉ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙና ያለን። ይህ ማለት ምንድነው እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለንም እናልፈውና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነውና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
ወላጆች ይሄንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው ወይ የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ?
በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራስን ቻለ ወጪ ስላለ። ከዛ ወጪ ደግሞ በተለይ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮቺንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው የሚሄድ። በሶሻል ሚዲያውም በሜስ ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት ቃል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አንደቻቸው ልጆች የትኛውም እድሜ ላይ ገና ከጻነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮች ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲካሉነ ወዩልህ በማለት ካደረግ ነው የስልጣን ጥያቄ እኛ ፊት ያደርጉት ይችላል። ዞሮ ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እንቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ። ስህተት ሲሰሩ ደግሞ ከስህተት እንዲማሩ ያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን እንዲያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
የተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዶአችን ይህን ይመስል ነበር። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.